ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። ኢሃፓና ስፖርት በገለነ መኩሪያ የተደረሰውን መጽሐፍ ምዕራፍ 12 እና 13 እናሰማለን። በዚህ ምዕራፍ ላይ ተስፋዬ ደበሳይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር የተጫወተውን ሚና እንመለከታለን። በዚህም የዛሬ ጠቅላላ ዝግጅታችን ፍጻሜ ይሆናል። ኢሃፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ምዕራፍ 12 አንጃውና የጸጋዬ ኮሚቴ በ1969 ዓመተ ምህረት ታህሳስ ወር በጸጋዬ ኮሚቴ ውስጥ ከኢሃፓ የተገነጠለው ቡድን በስፖርት ውስጥ እነማን የኢሃፓን ዓላማ እንደሚያራምዱ እነማን ደጋፊ እንደሆኑ እንዲሁም አሁን ስላቀዱት እርምጃ አንድ ጥቆማ ደረሰው። ከቀረቡት መረጃዎች ውስጥ ለዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን በሚያደርገው ግጥሚያ ሻለቃ መንግስቱ በእንግድነት እንዲገኙ ለመጋበዝ ሁኔታዎች እንዲመቻቹና እዚያው ስታዲየም ውስጥ ግድያ ሊፈጸም የተሰናዳ ቡድን እንዳለ የሚጠቅስ ነው። ይህን የሚያስፈጽም ከክለቦች በተጫዋቾች የተውጣጣ ቡድን እንደተዘጋጀ ግድያ ለሚፈጽሙ ሰዎች የመግቢያ የመዘዋወሪያ ታርጌት የማድረጊያ ቦታ በፌዴሬሽኑ ሰዎች እንደተመቻቸላቸው የሚያስረዳ ነው። አያሌው እንዲህ ይላል። ዶክተር ፍቅሬ ከመሞቱ በፊት በስታዲየም ውስጥ የደርግ ባለስልጣናትን ለመግደል እቅድ እንደተዘጋጀ ጠቅሶ ነበር። አሁን የመጣው መረጃ ግን በስም ማን እንደሚገደል የሚጠቅስ ሲሆን ሰውየውም ሻለቃ መንግስቱ መሆናቸውን በትክክል አሳውቋል። ፌዴሬሽኑ ውስጥም ሆነ ከክለብ አካባቢ ቡድን መሪ ተጫዋቾች የኮሚቴ አባል የሆኑት በዚሁ የግድያ ሴራ ትብብር እንደሚያደርጉ ተጠቅሷል። አንዳንዶቹን በስም ወረቀቱ ላይ ተዘርዝረዋል። አቶ ጸጋዬ ከኢሃፓ የተገነጠለው አንጃ ለኮሚቴው ያቀረበውን ወረቀት እኛ እንድናይ አድርጓል። ስብሰባውን ወዲያው ለመጀመር ሲባል ወረቀቱን ቶሎ ቶሎ ነበር የምናነበው። በወረቀቱ ላይ የተጠቀሱትን ሰዎች በፍጥነት ስለማነብ አንዳንዶቹን ስም መያዝ አልቻልኩም። መረጃውን የላከው ክፍል እንደገባኝ ይህን የግድያ ውሳኔ ካሳለፉት ሰዎች ውስጥ አንዱ ነው። ስብሰባው ላይ ከተስማማ በኋላ የተገነጠለው አንጃ ስለሆነ ወዲያውኑ ለጸጋዬ ኮሚቴ ላከው። ወረቀቱን ለጸጋዬ የሰጠው ከኛ ጋር ኮሚቴ ውስጥ የነበረ የመይሶን አባል ነው። ከኢሃፓ የተገነጠለው አንጃ አባሎች የድርጅቱን ምስጢር በፍጥነት የሚያቀብሉት ለመይሶን ሰዎች ነበር። መይሶን በወቅቱ በኢሃፓ አስኳሎች ብዙ ሰው ስለተገደለባቸው በእነሱ ላይ እርምጃ ለመውሰድ መረጃ ያስፈልጋቸው ነበር። አንጃውም ሌላውን ለማስመጣት መይሶንን ይጠቀም ነበር። ለዚህም ነው ይህ መረጃ ጸጋዬ ኮሚቴ ጋር የመጣው። በስብሰባው ላይ ይህ ጉዳይ ተነስቶ ስንወያይ ከተሰጠን ስልጣን መስመር ለቀን ነበር የምንሰራው። አንዳንዴ የመጨረሻ ውሳኔ እናስተላልፋለን። የኛ ስራ ግን አጣርቶ ለሚመለከተው ክፍል ማቅረብ ነው። የሚመለከተው ክፍል ደግሞ ውሳኔ ሲቀርብለት ፈጣን ምላሽ ይሰጣል። ከቅርብ ጊዜ ወዲህ ግን ለውሳኔ የሚሆን መረጃ ሲቀርብ ፈጣን ምላሽ ባለመሰጠቱ እነሱም የኢሃፓ ደጋፊዎች ናቸው በሚል ጥርጣሬ አሳድሯል። የዛን ቀን የመጣውን መረጃ ከተመለከትን በኋላ ከኛ በላይ ላለው ኮሚቴ ከምንሰጥ በቀጥታ ለሻለቃ መንግስቱ ማድረስ እንደሚገባን ተነጋገር። ይህን ሐሳብ ያመጣው ጸጋዬ ነው። ይህንን ካደረግን ደግሞ የበላይ ኮሚቴውን ስልጣን ጥሰን በቀጥታ ከሻለቃ መንግስቱ ጋር ንግግር ጀምራችኋል በሚል ቁጣ ያመጣል። ችግርንም ሊያስከትል ይችላል ብለን ለጊዜው መረጃውን ይዘን ተቀመጥ። ይህ ስብሰባ የተደረገው ታህሳስ መጨረሻ ላይ ነው። ታህሳስ 20 ቀን ደርግ ሻለቃ መንግስቱን በእጃቸው የያዙትን ብዙ ስልጣን ነጥቆ ለብቻቸው ገለል አድርጎ ያስቀመጠበት ጊዜ ነው። ይህ ማለት ሻለቃ መንግስቱ በቁም እስር ላይ እንደሚገኙ የሚያመለክት ነው። አንድ ነገር የተረዳሁትና ስጠራጠር የነበረውን ወደኋላም የደረስኩበት ነገር ቢኖር በስታዲየም ውስጥ በሻለቃ መንግስቱ ላይ የሚፈጸመው ግድያ ከላይ ሆኖ የሚመራው ሻለቃ መንግስቱን ከስልጣን ያስወገደው የነ ሻምበል ሞገስ የነ መቶ አለቃ አለማየሁ ግሩፕ እንደነበር ነው። በስብሰባው ላይ በቀጥታ ለሻለቃ መንግስቱ ሪፖርት ይደረግ የሚለውን ነገር በግሌ ተቃወምኩኝ። ምክንያቱም ኢሃፓ ደርግ ውስጥ በተለይ ከታህሳስ 20 ጀምሮ ስልጣን ይዟል። አገሪቱ የምትመራው በኢሃፓ እንደሆነ ያመለክታል። ስለዚህ የኛ ኮሚቴ ቀጥታ ለሻለቃ መንግስቱ ሪፖርት ካደረገ የሻለቃው ደጋፊ ናችሁ በሚል እኛ ላይ የመንጥር ዘመቻ ይመጣል። አቶ ጸጋዬ ግን ይህን ነገር አልተቀበለም። እውነቱን ማሳወቅ አለብን አለ። ከዚህ ጋር በተያያዘ የመጣውን ሐሳብ ሪፖርቱ ለሻለቃው ይቀርብና ወደ ስታዲየም እንዲሄዱ በማመቻቸት ከዚያም ገዳዮቹንና ተባባሪዎቹ እንዲያዙ ማድረግ ነው የሚል ነበር። መረጃውን ያመጣው ሰው በሻለቃው ላይ የሚደረገውን ግድያ ዝርዝር አፈጻጸሙን ይንገረን የሚል ጥያቄ ተነሳ። ነገር ግን መረጃ ያቀበለው ሰው በድጋሚ ማግኘት እንደማይቻል በስብሰባው ላይ የነበረ የመይሶን አባል ገለጸ። በዚያን ወቅት ከኢህአፓ የተገነጠለው አንጃ ሙሉ ለሙሉ ተነጥሎ አልወጣም፣ አንድ እግሩን እዚያው አድርጎ ኢህአፓ ውስጥ የሚንቀሳቀስ ሲሆን መረጃ አቀባዩን ቶሎ ማግኘት ስለማይቻል ነው። ግንኙነት የሚያደርገው ራሱ ልጁ ፈልጎ ሲመጣ ነው እንጂ አይገኝም። መረጃውን ያመጣው የመይሶኑ ሰው ልጁን በተፈለገው ጊዜ እንደማያገኘው አታወቀ። ሌላ ጥርጣሬ ያጫረብኝ፣ ምናልባት ይሄ መረጃ የተሳሳተና የፈጠራ ቢሆንስ? ሰዎችን ለማስመሰል ሲባል አንዳንዴ እንዲህ አይነት ነገር ይቀርባል። መረጃው እውነትም ይሁን የተሳሳተ ተስማምተን ሪፖርት ማድረግ አለብን። በኮሚቴ ውስጥ ያለነው ሰዎች የምንገናኘው በጸጋዬ ቢሮ ውስጥ ነው። ስብሰባችንም ከድርጅቱ ጋር በተያያዘ ሽፋን ነው። ሹመት ከሰጠን ኮሚቴ ውጭ ማንም ሰው ይህ የስፖርት አጣሪ ኮሚቴ መኖሩን አያውቅም። አልፎ አልፎ ከባድ ማጣራት ሲያስፈልግ መረጃ ያላቸው ሰዎች ጋር ሄደን እናጣራለን እንጂ ግልጽ ወይም ሕጋዊ በሆነ መንገድ ከባለ ጉዳዮች ጋር እምብዛም አንገናኝም። አብዛኛውን ጊዜ መረጃ ሲላክልን እንጂ የሚፈለጉ ሰዎችን በዚህ ኮሚቴ ስም አናናግርም። ኮሎኔል ተስፉ ስብሰባው ላይ እንዲህ ብሎ ነበር። አንድ ሰው ተፈላጊ መረጃ ይዟል፣ ግን ለአጣሪ ኮሚቴው በግንባር ካልሆነ አልሰጥም እንዳለ አቀረበ። ይህ ጉዳይ ክርክር አስነሳ። ሰውየው እንዴት ስለ ኮሚቴው መኖር አወቀ ተባለ። በኋላ ግን መረጃው ወሳኝ ነው ስለተባለ ሰውየው መረጃውን ማቀበል ነው እንጂ እዚህ መጥቶ የኮሚቴውን አባላት ካየ ምስጢር መጠበቅ ስለማይቻል በኮሚቴው ላይ አደጋ ሊጥል ስለሚችል ግለሰቡ መረጃውን ብቻ ይላክ ተባለ። ሌላው አከራካሪ ጉዳይ የሻለቃ መንግስቱ ግድያ ላይ እጃቸው ይኖርበታል ተብሎ በስም የተጠቀሱ ሰዎችን ሪፖርት ይደረግ ወይስ አይደረግ የሚለው ጉዳይ መስማማት ሳይቻል ቀረ። በሌላ አማራጭ ደግሞ ከኛ በተቃራኒ የስፖርቱን ጉዳይ ለብቻ የሚያጠና ክፍል ነበር። ይኸውም የደርግ የደህንነትና የምርመራ ቡድን ነው። ይህንን ቡድን በኃላፊነት የሚመራው ሻለቃ ዮሐንስ ምትኩ ነው። የዮሐንስ ኮሚቴም ቢሆን እንደኛ ሚስጥራዊ ባይሆንም ተሸሽጎ የሚሰራ ነው። ጸጋዬና ዮሐንስ ግን የሚገናኙበት መስመር ተበጅቶላቸዋል። የሻለቃ መንግስቱን ጉዳይ ለዮሐንስ ማሳወቅ እንደሚገባን ስምምነት ላይ ተደረሰ። ይህንን ማሳወቅ ያለባቸው ኮሎኔል ተስፉና ጸጋዬ ነበሩ። ሁለቱም ሄደው ተነጋግረው የደረሱበትን ለኛ እንዲያሳውቁ ነገርናቸው። በተባለው ጊዜ ምክንያቱ ባልታወቀ ሁኔታ ሻለቃ መንግስቱ ወደ ስታዲየም ሳይመጡ ቀሩ። ምናልባት እኛ ኮሚቴ ውስጥ የግድያው ሴራ በግድ የነገራቸው ሊኖር እንደሚችል አምናለሁ፣ ወይም እቅዱም ተቀይሮ ሊሆን ይችላል። ለሶስት ወር ያህል ሲጠኑ የነበሩት ጉዳዮች ተሰብስበው ጸጋዬ ለሻለቃ ዮሐንስ ሪፖርት እንዲያደርግ የዮሐንስና የጸጋዬ ኮሚቴ በጋራ ሆነው ለበላይ አካላት ማሳወቅ እየተጠበቀ ነው። የናይጄሪያና ሱዳን ሚዲያ አያሌው አሁንም ይናገራል። በ1968 ዓ.ም በተከታታይ መስቀል አደባባይ ላይ የተደረገው ሰልፍ መጣራት ይኖርበታል እየተባለ ነው። እዚያ ስፍራ ብዙ ሰልፍ ተደርጓል። በዋነኛነት ገረመው ዘርጋ ስፖርተኞችን ሰብስቦ መንግስትና ፌዴሬሽኑን ለመቃወም የጠራው የተቃውሞ ሰልፍ ነበር። ተቃውሞ መደረጉ የተነሳውንም ጥያቄ ብናውቅም በተጨበጠ መልኩ መረጃውን ያቀረበው መረጅ ነበር። የሰልፉ ዓላማ ከፖለቲካ ጋር ምን ያህል የጠበቀ ግንኙነት እንዳለው መመርመር ነው። ያባ በስፖርት ውስጥ እጁን ዘርግቷል። ብሔራዊ ቡድን ጀምሮ በተዋረድ እታች ያሉትንም ክለቦች ተቆጣጥሯል። አዲስ አበባ ላይ በተደረገው የአፍሪካ ዋንጫ ያባ የኢትዮጵያ ብሔራዊ ቡድንን ውጤት አሳጥቷል። እነዚህ ነገሮች በእኛ ኮሚቴ ውስጥ በሚገባ መጣራት አለባቸው። በዋነኛነት ችግር ፈጣሪዎቹ እነማን ናቸው? በዚህ ጉዳይ ማጣራት ሲደረግ ስማቸው የተገኘ ተጫዋቾች አሉ። አህመድ አብደላና የማነ ዩሱፍ የተባሉ ለኤርትራ ብሔራዊ ቡድን የተመረጡ ስፖርተኞች የአፍሪካ ዋንጫ ውድድር አስመራ ላይ እንዳይዘጋጅ በመቀስቀስ ተግባር ላይ ተሳትፈዋል። ሌሎች ተጫዋቾችን ለፖለቲካ ስራ እየመለመሉ ነው የሚል መረጃ በመምጣቱ ማጣራት ሲደረግ ከዚያም በላይ ስለተገኘባቸው ተጫዋቾቹ በአስቸኳይ በቁጥጥር ስር እንዲውሉ መመሪያ ተላልፏል። ግን የደረሱበት አልታወቀም። ጋዜጠኛ ሰለሞን ተሰማን በተመለከተ ብዙ መረጃ ነው የቀረበበት። አብዛኞቹ ነገሮች የተሳሳቱ ከመሆናቸውም ሌላ እሱን ለማስፈታት የተፈለገ ነገር ነበር። ዋናው የተወነጀለበት ጉዳይ በኢሃፓ የሚደገፉ ስፖርተኞችን ይረዳል፣ መንግስት ላይ የስፖርት ቤተሰቡን በማነሳሳት ጫና ፈጥሯል በመባሉ ነው። የኢሃፓን ተልእኮ ያስፈጽማሉ በሚል በግንባር ቀደምትነት የተቀመጡም ስፖርተኞች አሉ። እኛ ኮሚቴ ውስጥ ሁለት የመኢሶን አባላት ይገኛሉ። መረጃውን በአብዛኛው የሚያበጥሩትም እነሱ ነበሩ። እነዚህ ሁለቱ አባላት በተለያየ ቀን ተገደሉ። በዚህ የተነሳ ኮሚቴው ስራውን ላልተወሰነ ጊዜ አቋረጠ። ሰዎቹ የተገደሉት ከኛ ኮሚቴ ጋር በተያያዘ ይሁን ከከተማው ውስጥ ባለው የፖለቲካ ፍጭት ለጊዜው መረጃ የለኝም። የኛ ስራ በሚስጥር የተጠበቀ ነው። ይህ ኮሚቴ መቋቋሙ ይፋ አልተደረገም። ምክንያቱም በዳይና ተበዳይ ተጽዕኖ እንዳያደርጉ ነው። ሌላው ቀርቶ ከመሐከላችን ሰው ሲገደል እንኳ ተተኪውን ማን እንደሚያቀርብ አታውቅም። የመጣው ሰው ከማን ወገን እንደሆነም አይገባኝም። ግን ሰዎቹ በሚያነሱት ጥያቄ የየትኛው ፓርቲ አባል እንደሆነ ትገነዘባለህ። ኮሚቴው እንደገና ስራውን ከጀመረ በኋላ በአንድ መረጃ ላይ ጥብቅ ማጣራት እንድናደርግ ትዕዛዝ ተሰጠን። መረጃውን ጸጋዬ ነበር ያመጣው። የናይጄሪያና የሱዳን ሚዲያዎች ስለ ወቅቱ የኢትዮጵያ ሁኔታ ያቀረቡትን ዘገባ የሚመለከት ነበር። ጉዳዩ ያልጠበቅነው ነበር። የሁለቱም ሀገር ሚዲያ ደርግ ችግር እንዳለበት፣ አምባገነን መሆኑን፣ ሀገሪቱን ማስተዳደር እንዳቃተው፣ በአንጻሩ የአፓ የተባለው ድርጅት በሀገሪቱ ውስጥ ከፍተኛ ድጋፍ እንዳለው፣ ወጣቱና ሰራተኛው ክፍል በእጁ እንዳስገባ፣ መንግስትም ድጋፍ እንደሌለው የሚገልጽ ነበር። እነዚህ ሁለት ሀገሮች ይህን መረጃ ሲያቀርቡ ተመሳሳይ ዜና እንዴት ሊያገኙ ቻሉ? ሀገሮቹ መረጃውን ሲተነትኑ ሌሎች የፖለቲካ ድርጅቶችን አሳንሰው ኢሃፓን ከፍ አድርገዋል። ሌላው ቀርቶ ድርጅቱ የሚከተለውን ፕሮግራም ሀገሪቱን የሚለውጥ ነው ብለው ከዘገቡ አንድ ሰው የመረጃ ምንጭ ሆኗቸዋል። እነዚህ ሁለት ሀገሮች መረጃውን ከማን እንዳገኙ በዜናቸው ላይ ጠቅሰዋል። አስረኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የዝግጅት ኮሚቴ አባል ከሆኑት ውስጥ አንድ ሰው መረጃ መስጠቱን ከነመልክቱ ዘርዝረዋል። የአፍሪካ ዋንጫ ዝግጅት ኮሚቴ ውስጥ የኢሃፓ አባላት ገብተዋል። እኛ ጉዳዩን አጣርተን በመጨረሻው የደረስንበት ነገር የኢሃፓ አባላት ዝግጅት ኮሚቴ ውስጥ ነበሩበት። እነዚህ የኮሚቴ አባላት በፌዴሬሽኑ የተመረጡ አይደሉም። መታወቂያውና ባጅ አሰርተው የኮሚቴ አባል በመምሰል ለውድድሩ የመጡትን ቡድኖች አጥምደዋቸዋል። ከቡድኑ ጋርም ጋዜጠኞችና የመንግስት ተወካዮች አብረው መጥተዋል። ከውጭ የመጡ ጋዜጠኞች ኢትዮጵያን አዲስ መንግስት እያስተዳደራት በመሆኑ የደርግንም አቋም ማወቅ ይፈልጋሉ። የኢሃፓ አባላት ደግሞ የእንግዶቹን ፍላጎት ተረድተዋል። ፍላጎታቸውንም በመረጃ ማስደገፍ ፈለጉ። ይህንን ለማሳካት ኮሚቴ ውስጥ መግባት አለባቸው። ሰዎቻቸውን አሰርገው ማስገባት ባይችሉም ሌላ ዘዴ ተጠቅመዋል። የህዝብ ግንኙነት፣ የትራንስፖርትና መስተንግዶ ኮሚቴ መታወቂያ አሰርተው ከውጭ ለመጡ ጋዜጠኞች መረጃ ሰጥተዋል። ይህን መረጃ ያቀበሉት እነማን ናቸው ተብሎ ሲጠራ ተስፋዬ ደበሳይ አንዱ ሆኖ ተገኘ። ተስፋዬ ደበሳይ በኢሃፓ ውስጥ የውስጥና የውጭ የፖለቲካ ኃላፊ ነው። የድርጅቱ ማዕከላዊ ኮሚቴ አባል ቢሆንም አንዳንዴ ራሱን ቀይሮ እንደ ተራ ሰው ሆኖ ታገኘዋለህ። ይህንን የሚጠቀመው ድንገት በኢሃፓነት ተጠርጥሮ ቢያዝ እንኳ በተራ አባልነት ነው። ብዙዎች ተስፋዬን በስም እንጂ በመልክ እምብዛም አያውቁትም። ተስፋዬ በአስረኛው የአፍሪካ ዋንጫ የህዝብ ግንኙነት አባል በሚል መታወቂያ አስተርቶ ከቡድኑ ጋር የመጡትን ጋዜጠኞች ካጠመደ በኋላ የኮሚቴ አባልነቱን ሽፋን ተጠቅሞ ስለ ያፋ ጠንካራነት ለወታደራዊ መንግስት ድክመት በዝርዝር ተፈላጊውን ነገር ተጥቷቸዋል። ከሱ መረጃ ተነስተው ነው ናይጄሪያና ሱዳን የዘገቡት። እነሱም ቢሆን ከህዝብ ግንኙነት አባል መረጃ እንዳገኙ ጠቅሰዋል። መረጃ የሰጣቸውን ሰው ቁመናና ገጽታ መልኩንም ምን እንደሚመስል አብራርተዋል። እንደዚህ አይነት ቁመና ያለው ሰው ህዝብ ግንኙነት ውስጥ አልነበረም። ነገር ግን የፌዴሬሽኑ የህዝብ ግንኙነት ተመራጮች የኢሃፓ አባል አስገብተው መንግስትን እያጠቁ እንደሆነ ማጣራት ሲያደርግ በመጨረሻም የተስፋዬ ደበሳይ ማንነት ተገኘ። አንዳንዶቹ ግን ተስፋዬ አይደለም ብለው ተቃውመዋል ይላል አያሌው። ማንነቱን ያወቅነው ከተገደለ በኋላ ነው። የጠቅላይ አርቢትር ኮሚቴ አባል የሆኑትና አስረኛውን የአፍሪካ ዋንጫ ዝግጅት ኮሚቴ ውስጥ የነበሩት አቶ አባይ ተሾመ እኛ ኮሚቴ ውስጥ ጎይቶም ለባቲ የተባለውን ልጅ አውቀዋለሁ። በህዝብ ግንኙነት ውስጥ ተስፋዬ እንደነበር ዋቢ ሸበሌ ሆቴል አይቼዋለሁ። ማንነቱን ያወቅኩት ከተገደለ በኋላ በጋዜጣ ላይ የወጣውን ፎቶ አንጥተው ሲያሳዩኝ ነው። በወቅቱ ግርግር ስለነበር ከመንግስት የሚመደቡልን ሰዎች ነበሩ። እነዚህ ስውር የደህንነት አባል ናቸው። የሰውየውን ማንነት ብዙ ገዝተህ አታጣራም። መንግስት የመደባቸው ስለሆኑ ትቀበላለህ። እኛም እነዚህን ሰዎች ከመንግስት የተመደቡ አድርገን ነው የገመትነው። ደግሞም ምንም ችግር አልፈጠሩም። አልፎ አልፎ ባያቸውም ስራቸውን በአግባቡ ይሰራሉ። ምን እንደፈለጉ ያወቅኩት ሰዎቹ ከተገደሉ በኋላ የማውቃቸው ሰዎች ምስጢሩን ሲነግሩኝ ነው። የተባለው ሰው በእርግጥም እሱ ከሆነ ተስፋዬን ያየሁት አንድ ጊዜ ነው። በአስረኛው የአፍሪካ ዋንጫ የዝግጅት ኮሚቴ አባላት ከተለያዩ መስሪያ ቤቶች የመጡ በመሆኑ ሰዎቹ በቅጡ እንኳ አይተዋወቁም። ስለዚህ አንዱ የሌላውን ማንነት ማጣራት አይችልም። ውድድሩ እንዳለቀ ኮሚቴው ተበተነ፣ ሁሉም ወደ የመስሪያ ቤቱ ተመለሰ ይላሉ። ይሄ ከሆነ ከዓመት በኋላ ዶክተር ተስፋዬ ደበሳይ ተገደለ። የኢህአፓ ማዕከላዊ ኮሚቴ አባል የነበረው ክፍሉ ታደሰ እንደገለጸው ተስፋዬ መጋቢት 15 ቀን 1969 ዓ.ም በአዲስ አበባ አሰሳ ሲካሄድ ከበሪሁን ማርዬ ጋር በመኪና ወደ አምባሳደር ቲያትር አጠገብ በሚገኘው ኪዳኔ በየነ ህንፃ ሄዱ። እዚያ ህንፃ ውስጥ የበሪሁን ሚስት ትሰራ ነበር። ተስፋዬ ሊያናግራት ገባ። የመይኮን ሰዎች ይከታተሏቸው ስለነበር እሱ ከፎቅ እየወረደ ሳለ በሪሁንን ገደሉት። ተስፋዬን አዩና ወደ እርሱ መተኮስ ጀመሩ። እጁን መስጠት ወይም በእነሱ መያዝ ስላልፈለገ እንደገና ደረጃውን ወደ ላይ ወጣና ከፎቅ ላይ ራሱን ወርውሮ ገደለ ይላል አያሌው ሲናገር። በብስራት ወንጌል ሬዲዮ ጣቢያ ለብሔራዊ ቡድኑ በተላለፈ መረጃ ተስፋዬ በብዕር ስም በተከታታይ የተዘጋጀ ጽሑፍ ማቅረቡ ለኮሚቴው ሪፖርት መጥቷል። መረጃውን ብሔራዊ ቡድኑን የሚተች ቢሆንም የመንግስት ድክመት አጉልቶ የሚያሳይና የተጫዋቾች ፍላጎት ወደ የትኛው ድርጅት ያመዘነ እንደሆነም የሚጠቁም ነው። በኋላ ግን ራሱ የብስራተ ወንጌል ሬዲዮ ጣቢያ የኢሃፓ ምሽግ ነው ተብሎ በእኛ ኮሚቴ ላይ ቀርቧል። ሬዲዮ ጣቢያው ከተጫዋቾች ጀርባ ሆኖ የኢሃፓን ዓላማ እንዴት እንደሚያስፈጽም መረጃው ቀርቦ ይሄ ተጣርቶ ወደሚመለከተው ክፍል ተልኳል። እስከ ታህሳስ ወር 1969 ዓ.ም መጨረሻ ብዙ ነገር ተጣራ። ደርግ ውስጥ እነ መቶ አለቃ አለማየሁ ኢሃፓን ለሚደግፈው ቡድን እንደሚረዱ መረጃ ተገኝቷል። በመስቀል አደባባይ ስፖርተኞች ብቻ 10 የሚደርስ ሰላማዊ ሰልፍ አከናውነዋል። ግማሹ ሰልፉን የስፖርት አስመስሎ የፖለቲካ ጥያቄ በማስነሳቱ በዚህም ረብሻ በመፈጠሩ ጉዳት ደርሷል። ሰልፉን የሚያስተባብሩ ሽፋን የሚሰጡትን በስፖርት ውስጥ ስርነቀል ለውጥ ያስፈልጋል በሚል ኢሃፓን በስፖርት ውስጥ አስገብተው ፌዴሬሽኑን ጭምር በመለወጥ የራሳቸውን ሰው በቦታው ላይ አስቀምጠው የድርጅቱን ዓላማ ሊያስፈጽሙ እንደሆነ የሚያሳይ መረጃ ተገኝቷል። ይህን ነገር ደግሞ ስናጣራ የነሻምበል ሞገስና አለማየሁ ቡድን በስፖርት ውስጥ አደገኛ እንቅስቃሴ እንደሚያደርግ ተረዳን። ይህን አጣብተን ስንጨርስ ለማን እንደሚቀርብ ግልጽ የሆነ ነው የመጣው። መረጃው ለህዝብ ድርጅት ሰዎችና ለሻለቃ መንግስቱ ኃይለ ማርያም የሚቀርብ ነው። እስካሁን በስፖርት ውስጥ በርካታ መረጃ ሰብስበናል። ከአሰልጣኞች ከተጫዋቾች እነማን የኢህአፓን ዓላማ እንደሚያራምዱ አጣርተን ጨርሰናል። የነዚህ ሁሉ ቁንጮ ደግሞ እነ ሻምበል ሞገስ መሆናቸው ተረጋግጧል። የሁሉም ነገር ቀስ ወደ እነሱ እያመለከተ ነው። መጀመሪያ ለእነርሱ ነበር ሪፖርት የሚደረገው። አሁን ግን ጸጋዬ የተጣራውን ለነ መንግስቱ ሊያቀርብ ነው የወሰነው። ከመካከላችን አንድ ሰው ይሄ መረጃ መተላለፍ የለበትም እያለ ሐሳብ አነሳ። እኔም ራሴ የነሻምበል ሞገስን ጉዳይ እጃቸው ባይኖርበትም እንኳ እንዲጣራና እንዲተላለፍ አልፈልግም። መረጃው መተላለፍ የለበትም ይቆይ ብሎ ሐሳብ ያቀረበው ግለሰብ ከስብሰባው ከወጣ በኋላ መረጃውን ለነሻምበል ሞገስ ሳያስተላልፍ እንዳልቀረ ነው። ማጣራቱን ከጨረስን በኋላ ከሻለቃ ዮሐንስ ኮሚቴ ጋር አንድ ስብሰባ እናደርጋለን። የእሱና የኛ ኮሚቴ ያጣራውን በጋራ ይጨምቅና ለሚመለከተው ኮሚቴ ያቀርባል። ከዚያም እርምጃ የሚወሰድባቸው ሰዎች ላይ ተፈጻሚ ይሆናል። ይሄ በአፋጣኝ ነው መሆን ያለበት። ጥር 25 ቀን ጠዋት ጸጋዬና ዮሐንስ ስብሰባ ሊያደርጉ ተቀመጡ። ነገር ግን ወደ ዋናው ጉዳይ እየገቡ ሳለ ዮሐንስ ለአስቸኳይ ስራ ስለተጠራ ነገ ማለትም ጥር 26 ጠዋት 3 ሰዓት ላይ ተቀጣጠሩ። ጸጋዬ ከሻለቃ ዮሐንስ ቢሮ እንደወጣ የስብሰባውን ውጤት አስረዳኝ። ስልክ ደውዬ ነው ያነጋገርኩት። የዚያን ዕለት አንድ ጥያቄ አንስቼለት ነበር። ለህዝብ ድርጅት ኮሚቴ መረጃው ይቅረብ ተብሎ ነበር። ይህንን ማቅረብ አለማቅረቡን በስልክ ስጠይቀው ለዶክተር ሰናይ ልኬ ብቻ እንደነገረውና ከዮሐንስ ጋር በሪፖርቱ ላይ ከተወያየበት በኋላ መረጃውን በሙሉ ሊሰጠው ቃል እንደገባለት አጫወተኝ ይላል አያሌው። ጥር 25 ቀን ከሰዓት አያሌው ለጸጋዬ በድጋሚ ደወለለት። ነገ ጠዋት አብረው ወደ ስብሰባ እንደሚሄዱ ነግሮት ቢሮ እንደሚጠብቀው አስረዳውና ተለያዩ። ጥር 25 ቀን ማታ ጸጋዬ ተገደለ። ጥር 26 አያሌው ከዮሐንስ ጋር ለነበረው ቀጠሮ ጸጋዬ ጋር ስልክ ሲደውል ጸሐፊዋ እንዳልገባ ነገረችው። የቀጠሮውን ቦታ ስለነገረው አያሌው ወደዚያ ቦታ ሲያመራ ቤተ መንግስት ውስጥ ከፍተኛ ተኩስ ይሰማና ይመለሳል። አያሌው ከተኩሱ በኋላ ወደ ቢሮ ተመለሱ። ጉዳዩን ሳጣራ ማታ ጸጋዬ ተገደለ፣ ጠዋት ዮሐንስ ሞተ ይላል። ደርግ በኋላ ሌላ ኮሚቴ አቋቋመ። ምዕራፍ 13 የፍቅሩ ቡድን። በጸጋዬ ኮሚቴ ውስጥ የነበሩት ሰዎች ወደ መጨረሻ አካባቢ ቁጥራቸው እየተመናመነ ነበር። በአጋጣሚ ይሆን ወይስ ከዚህ ስራ ጋር በተያያዘ አንዳንድ የኮሚቴ አባላት በመገደላቸው ነው? ሚስጥር ለመጠበቅ በሚል የተስማሙበትን ጉዳይ ሲፈርሙበት ኮፒ አይሰጣቸውም። ስብሰባ ላይ ጠለቅ ያለ ማስታወሻ መያዝ አይፈቀድም። ከሌላ ቦታ የተሰበሰቡት ማስረጃዎችም በስብሰባ ላይ ቀርበው ውይይት ከሚደረግበት በቀር ሁሉም ነገር ጸጋዬ እጅ ላይ ነበር የሚቀረው። ጸጋዬ መረጃዎቹን ሳያስረክብ ሞቷል። ሆኖም ህዝብ ድርጅት ውስጥ ላለ ሰው ኮፒውን እንደሰጠ ይነገራል። ጸጋዬ ባይሞት ኖሮ እሱና ዮሐንስ ያሰባሰቡትን ለሚመለከተው ክፍል ያቀርቡ ነበር። እርምጃዎች ቢወሰዱ ኖሮ በእርግጥም መረጃዎቹ ተፈላጊው ባለስልጣን እጅ ገብተዋል ተብሎ ይታመን ነበር። እርምጃ ወሳጁ እጅ አልገባም ወይም መረጃውን ያገኘው ወገን ደብቆት ሊሆን ይችላል። አያሌው እንዲህ ይላል። ጸጋዬ ህዝብ ድርጅት ላለ አንድ ሰው ኮፒውን መስጠቱን ሰምቻለሁ። ማንነቱ አልታወቀም። ጸጋዬ ከሞተ በኋላ ግለሰቡ መረጃውን ለነሻለቃ መንግስቱ መስጠት ነበረበት። ነገር ግን ግለሰቡ ሰርጎ የገባ የኢህአፓ አባል ሆኖ መረጃውን ሳያጠፋ እንዳልቀረ እገምታለሁ። ከዚያ በኋላ ፍቅሩ የተባለ ግለሰብ ጸጋዬ የጀመረውን ሥራ ለማንቀሳቀስ ተመድቦ ነበር። እዚያ ኮሚቴ ውስጥ ከነበርነው ውስጥ በማፈላለግ አንድ ሰውና እኔን ፍቅሩ አነጋግሮናል። መረጃዎቹን ጸጋዬ ለኛ እንዳላስተላለፈ ነገር ግን ሐሙስ ጥር 26 ቀን 1969 ዓ.ም ተመረጠ አብረን ዮሐንስ ጋር ለመግባት መቀጣጣራችን እዚያ ስብሰባ ላይ የኛም ዮሐንስም ኮሚቴ የደረሰንበትን ተወያይተን እንደምናቀርብና ከዚያ በኋላ ዶክመንቱን ለኛ ሊሰጠን ተስማምተን ነበር። በቀጠሮው ቀን እኔ ወደ ቦታው ሲሄድ ጸጋዬ በህይወት እንዳልነበር ነገርኩት። ለመነሻ የሚሆን መረጃ አልተገኘም። በሐሳብ ደረጃ እነማን ጥፋተኛ እንደተባሉ ለፍቅሩ አስረዳሁት። እሱ ያዋቀረው ኮሚቴ ስላለ አንድ ቀን በስብሰባ ተገኝቼ የኛን የማጣራት ሂደት ካስረዳሁት በኋላ በሌላ ጊዜ በግል ፍቅሩን ብቻ እንዳማክር ተስማማን። ከአንድ ወር በኋላ ፍቅሩ የደረሰበት ጠፋ። ከዚያ በኋላ በስፖርት ውስጥ ያለውን ጉዳይ እንዲያጣራ ለሌተና ኮሎኔል ገበየው ኃላፊነቱ ተሰጠው። ከመጀመሪያው አንስቶ የኛ ኮሚቴ በስጋት ውስጥ ሆኖ ነው የሰራው። በተለይ ጸጋዬ በተደጋጋሚ እሱ ተነስቶ ሌላ ሰው እንዲተካ ጠይቆ ሊቀበሉት አልቻሉም። በተለይ አንዳንዴ መረጃ የሚቀርብባቸው ተጠርጣሪዎች የሐሰት እንደሆነ ስለሚያውቅ ማጣራቱን እንድናቆም ሲነግረን የሚቃወሙት ነበሩ። ስፖርት ውስጥ በተሳሳተ መረጃ ብዙ ሰው ይጎዳ ነበር። የማጣራቱ ሂደት ከጸጋዬ ጀምሮ ገበየው ጋር እስኪደርስ ሽኩቻ ነበረው። ለዚህ ችግር መከሰት ዋነኛው ምክንያት የመንግስት ከፍተኛ ባለስልጣኖች እጃቸውን ስላስገቡበት ነው። በተለይ ደርግ ውስጥ ያሉ ሰዎች በስፖርት ውስጥ ያሉትን ሰዎች ለማስመታት የሚጠቀሙት በዚህ ኮሚቴ ነበር። ሌተና ኮሎኔል ገበየውም ሲመደብ ጣልቃ መግባታቸው አይቀሬ ነበር ይላል። ፎቶኮፒ በየበሩ ተለጠፈ። ሌተና ኮሎኔል ገበየው ዱቤ የአፍሪካ ዋንጫ ሲጀመር የመክፈቻውን ጨዋታ በዳኝነት የሰሩና የመጀመሪያውን ፊሽካ የነፉ ሰው ናቸው። ሌተና ኮሎኔል ገበየው በሐምሌ 18 ቀን 1969 ዓ.ም የስፖርት ጉዳዮች ተቆጣጣሪ በሚል በወታደራዊ መንግስት ተሾሙ። በወቅቱም በስፖርት ውስጥ ያለውን ጉዳይ የሚያጣራና የሚቆጣጠር ሹመት የተሰጠው ለገበየው ሳይሆን ለሌላ ሰው ነው በሚል ተወራ። ግለሰቡ የስፖርት ጉዳይ አጣሪ በመሆን በደርግ ተሹሜያለሁ በሚል በስፖርት ውስጥ ብሶት ያላቸውን ሰዎች ቢሮ ድረስ እየጠራ ምርመራ በማካሄድ መረጃዎችን በማሰባሰብ የስፖርት ባለስልጣኖችን ሁሉ እስከ ማስፈራራት ደርሶ ነበር። አንዳንዶች እንደሚሉት ግለሰቡ የኢሃፓ አባል እንደነበረና ያጣራውን መረጃ ለመንግስት በፖስታ የህዝብ ቅሬታ በሚል እንደላከም ይነገራል። የላከው የድርጅቱን ሰዎች ንጹህ እንደነበሩና የመኢሶንን ሰዎች ወንጀለኛ እንደሆኑ በማድረግ እንደሆነ ይነገርለታል። ሹመቱ የተሰጣቸው ሌተና ኮሎኔል ገበየው ዱቤ ሆነው ሌላ ሰው ነው የተመደበው በመባሉ በስፖርቱ ቤተሰብ አካባቢ መምታታት ተፈጠረ። ይህን ነገር ለማጣራት ደርግ ለሌተና ኮሎኔል ገበየው የሰጣቸውን ሹመት ሐምሌ 19 ቀን 1969 ዓ.ም በአዲስ ዘመን ጋዜጣ ላይ ታትሞ ስለነበር ጋዜጣው በፎቶኮፒ ተባስቶ በስታዲየሞች መግቢያ በር ላይ እስከ መለጠፍ ተደርሶ ነበር። ይህም ሁኔታ ትክክለኛው አጣሪና ተቆጣጣሪ ሌተና ኮሎኔል ገበየው መሆናቸውን ማረጋገጫ በመገኘቱ መረጃዎች ወደ እሳቸው እንዲጎርፉ ምክንያት ሆኗል። የገበየው ኮሚቴ ኢሃፓ የኢትዮጵያ ስፖርት መዋቅርን ለመቀየርና በአዲስ ለመተካት ጥናት አድርጎ በስፖርት ቤተሰቡ፣ በክለቦች፣ በመምሪያ ውስጥ ባሉት ሰዎች አማካይነት አሰራጭቷል በመባሉ ይህን የሚያንቀሳቀሱት እነማን እንደሆኑ ያጣራል። በተጨማሪም ወጣቶች 3 እና 2 ሆነው መቆምና ማውራት ተከልክሎ ስለነበር የግድያ እቅድ ለመንደፍ መረጃ ለመለዋወጥ ለሌላውም ነገር ግንኙነት የሚያደርጉት አዲስ አበባ ስታዲየም ነው። ወጣቶቹ ስታዲየሙን የመረጡት 3 እና 4 ሆነው ማውራት ይችላሉ። በተጨማሪም ተመካቹ በኳስ ስሜት ስለሚሳብ ጭጨባ ፉጨትና ጩኸት ስላለ ወደነሱ የሚያተኩርም የለም የሚያዳምጣቸው ማይኖርም። በዚህ የተነሳ ኢሃፋ በአዲስ አበባ ስታዲየም እየተፈለፈለ ነው የሚል መረጃ በመገኘቱ ስታዲየም የመሸገውን የኢሃፋን መዋቅር ለማፈራረስ አጣሪውና ተቆጣጣሪው ኮሚቴ ክትትል እንዲያደርግ ተመድቧል። እነዚህን ለመያዝ ለማጋለጥ በሌተና ኮሎኔል ገበየው ስር አንቲ ኮሚቴ ተቋቁሟል። ከገበየው ስር ኮሎኔል አበራ አያና እና አቶ መሸሻ የተባሉ ግለሰቦች ተመድበዋል። እነርሱ ደግሞ ከበታች ሌሎችን መልምለዋል። ቀደም ሲል በጸጋዬ ኮሚቴ ውስጥ የነበረውን ማስረጃ አሁን ስታዲየም ውስጥ ያፋ መሽጓል የሚለውን ጭራ ለመያዝ ያለፈውን የማጣራት ሂደት በተበታተነ መልኩ እንዳገኙ ይነገራል። ገበየው ነገሩ ውስብስብ ስለሆነባቸውና በስፖርት ውስጥ የነበሩ ብዙ ጓደኞቻቸው ተወንጅለው ስለተገኙ የማጣራቱና እሱን የማቅረቡ ኃላፊነት ለሌሎች ሰዎች እንዲሰጥ ጠይቀው ተቀባይነት ሳያገኙ እንደቀሩ ጉዳዩን የሚያውቁ ይናገራሉ። አንዳንድ ሰዎች ወንጀላ እንዲጣራ ሲደረግ ገበየው ተሳሹ ለስፖርቱ የሰጠውን አገልግሎት ግምት ውስጥ በማስገባት ጉዳዩን በማጓተት ተጠያቂ እንዳይሆን ጥረት ማድረጋቸው አልቀረም። ከዚህ ውስጥ የገረመውና የሸዋ ጉዳይ ይጠቀሳል። ሌላ በኩል ከስር ባጣሪ ኮሚቴነት የተመደቡት ገበየው ኃላፊነታቸውን በአግባቡ አልተወጡም በሚል ከስራቸው ዕውቅና ውጭ መስራታቸው ጭቅጭቅ አስነሳ። የፌዴሬሽን አንዳንድ ሰዎች ስፖርቱን እየበጠበጡ ነው ብለው የወነጀሏቸው ሰዎች በቶሎ ባለመወገዳቸውና ቅጣታቸውን ያለማግኘታቸው ከገበየው ጋር አቃቃራቸው። ይባስ ብሎ ከኃላፊነት እንዲነሱ ግፊት ያደርጉባቸው ጀመር። ነገሩ እየገፋ ሄደና በገበየው ስር ከተመደቡት ኮሚቴ አባላት አራቱ የተጣራው ጉዳይ በአስቸኳይ ለሚመለከተው ክፍል ካልተላከ በገዛ ፈቃዳቸው ራሳቸውን እንደሚያነሱ አሳወቁ። እዚህ ብቻ ሳያበቁ የያዙትን መረጃ ምን ለማድረግ እንደፈለጉ አሳወቋቸው። ሰዎቹ የጀመሩት ጉዳይ አደገኛ በመሆኑ ገበየው ከነሱ ጋር ጥቅምት 25 ቀን 1970 ዓ.ም ራስ ሆቴል ተቀጣጥረው ተነጋገሩ። ጉዳዩ ውስብስብ በመሆኑ ገበየው ሰዎቹን ለማሳመን ብዙ ጣሩ። በዚያን ቀን መጨረስ ስላልቻሉ በነጋታው ጥቅምት 26 ቀን ከሰዎቹ ጋር ተቀጣጠሩ። ከአራቱ የኮሚቴ አባላት ሁለቱ አርፍደው መጡ። የተቀጣጠሩት ጊዮን ሆቴል ነበር። ገበየው በቦታው በሰዓቱ ከደረሱት ጋር በጉዳዩ ላይ የመጨረሻ ልባት ለመስጠት መነጋገር ቢፈልጉም ቀድመው የመጡት ሁለቱ ሌሎች ሁለቱ የኮሚቴ አባላት ሳይመጡ ውሳኔ እንደማይሰጡበት አሳወቁ። ገበየውም ስብሰባ እንዳለባቸው በመግለጽ ሁለቱ ሲመጡ እንዲጠብቋቸውና ጉባኤው ሲያልቅ እንደሚያነጋግሯቸው በመግለጽ ተስማሙ። የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ በጊዮን ሆቴል ይደረግ ስለነበር ሁለቱን ሰዎች መዋኛው ቦታ ባለው መዝናኛ ስፍራ አስቀምጠው ወደ ስብሰባ ገቡ። የመቻል ቡድን ያቀረበው ቅሬታ በአንዳንድ ክለቦች ዘንድ ሕግን በማስፈራራት ለመጠምዘዝ ተሞክሯል የሚለው ሁኔታ ፊት ለፊት ሳይሆን በአሽሙር አካሄድ እየተነሳ ነበር። 7 የአየር ኃይል ተጫዋቾች ዳኛ ደብድበው 2ቱ እድሜ ልክ 5ቱ ደግሞ 4 ዓመት ተቀጥተው ነበር። የመቻል ክለብ የአየር ኃይል ተጫዋች ቅጣቱ ካልተነሳላቸው እኔም ራሴን ከውድድር አገላለሁ ብሎ ደብዳቤ አስገብቶ ነበር። የደብዳቤውን ሙሉ ቃል ጥቅምት 1 በወጣው አዲስ ዘመን ላይ እንዲታተም አድርገው ነበር። የተከታው አየር ኃይል ሆኖ መቻል ለምን ያስፈራራል ተባለ። መቻል ባስገባው ደብዳቤ ላይ የማን ቤት ፈርሶ የማን ሊበጅ የሚል አረፍተ ነገር በመስፈሩ ፌዴሬሽኑ ላይ ጫና ተፈጥሯል በሚል አንዳንድ የጉባኤ አባላት ማጉረምረም ጀምረው ነበር። የሐረርጌና የኤርትራ መምሪያዎችም ያቀረቡት ቅሬታ አንዳንድ የፌዴሬሽን ተመራጮችን ጥር ያሰኘ ነበር። በተቀሉ በስብሰባው ላይ የተነሱት ጉዳዮች ውዝግብ የሰፈነበት መወነጃጀል መካሰስ የበዛበት በመሆኑ አስቸጋሪ ነበር። ገበየው በስፖርት ኮሚሽን ተወካይነታቸውና በዋና ተቆጣጣሪነታቸው ስብሰባው መስመር እንዲይዝ ባደረጉት ጥረት ውይይቱ የሰከነ መሰለ። በመጨረሻ ግን አንድ በጉባኤው በኩል ክርክር አስነስቶ በነበረ ጉዳይ አስታራቂ ሐሳብ በማምጣት መፍትሄ እንዲያገኝ ጥረት ተደረገ። ሆኖም ጎራ ለይተው የሚቆራቆሱት ጉባኤተኞች ጉዳዩን ነክሰው ያዙት። ለዚህ ክርክር የመጨረሻ እልባት ለመስጠት የገበየው ውሳኔ ይጠበቅ ነበር። ገበየው መናገር ጀመሩ። ጉባኤው ባንክሮ ያዳምጥ ነበር። ግን ብዙም አልገፉበትም፣ ወዲያውኑ ትንፋሻቸው ቆረጥ አለ። ለጥቂት ሰከንድ ዝም ባሉ። ጉባኤተኛው ውሳኔውን በጉጉት እየጠበቀ በመሆኑ ገበየው ንግግራቸውን እንዲያፈጽሙ ፈልጓል። ገበየው ግን ንግግራቸውን መቀጠል አቃታቸውና በእጃቸው ተደግፈው የነበረው ጠረጴዛ ላይ ባንገታቸው ድፍት አሉ። በዚህ ጊዜ ጉባኤው ተደናቅቶ በሸክም ተረዳድቶ ቶሎ በመኪና ውስጥ አስገባቸውና ወደ ዘውዲቱ ሆስፒታል ወሰዷቸው። ከመኪና ሳይወርዱ ስትሬቸር እንዲመጣ ጠየቁ። ከስትሬቸሩ በፊት ሐኪሞች ወደ መኪናው በፍጥነት ደረሱ። ጉባኤው በገበየው ድንገት መታመም በመደናገጡ ለጥቂት ደቂቃዎች ስብሰባው ተቋረጠ። መድረክ ላይ የነበሩ ሰዎች ስብሰባውን ለመቀጠል እንዲችሉ ተሰብሳቢዎቹን በየወንበሮቻቸው እንዲቀመጡ ማሳሰቢያ ሰጡ። የኤርትራ እግር ኳስ መምሪያ ተወካይ መናገር ሲጀምር የሸዋ መምሪያ አባል ያኛውን ለመቃወም ስነ ስርዓት እያለ በመናገር ላይ ሳለ ገበየሁን ወደ ሆስፒታል የወሰዱት ሰዎች ወደ ስብሰባው አዳራሽ ገቡ። እነዚህ ሰዎች የጉባኤው አባላት በመሆናቸው ወደየወንበሮቻቸው መሄድ ነበረባቸው። ነገር ግን ወደ መድረኩ ሲጓዙ ተከራካሪዎቹ ወሬያቸውን አቆሙ። ጉባኤውም ጸጥ አለ። ሰዎቹ አንገታቸውን አቀርቅረው እጃቸውን ወደ ኋላ አድርገው ለደቂቃ ዝም አሉ። ከሀያ ደቂቃ በፊት ከዚህ መድረክ ላይ ስብሰባ ሲመሩ ስለነበሩት ሰው ምን መናገር እንዳለባቸው ግራ ተጋቡ። ጉባኤተኛው ሰዎቹን ተናገሩ እንጂ አይነት ባይኑ ይጠይቃቸው ጀመር። ባይናገሩም የተፈጠረውን ሁኔታ ተሰብሳቢው ጠርጥሯል። ገበየው ዘውዲቱ ደርሰው ከመኪና ሳይወርዱ ዶክተሮች አይተው መሞታቸውን አረጋግጠው ነበር። ለጉባኤተኛው መሞታቸው በመነገሩ ስብሰባው ለሌላ ጊዜ ተላለፈ። መናፈሻ ጋር የቀጠሯቸውን ሰዎች አግኝተው ጉዳዩን መቋጨት አልተቻለም። ከጸጋዬ ጀምሮ ሲጣራ የነበረው ጉዳይ ማለቂያው ሳይታወቅ ቀረ። ብዙ መረጃ የነበረው ግን አያሌው እጅ ነው። አያሌው እንደሚለው የኛ ኮሚቴ ያቀረበው መረጃ ለደርግ ቀርቦ ቢሆን ኖሮ ብዙ ታዋቂ ተጫዋቾች በሕይወት አይኖሩም ነበር። በእነሱ ላይ እርምጃ መውሰድ አስፈላጊ መሆኑ የታመነበት ሌሎቹን ስፖርተኞች ለማስፈራራትና እጃቸውን ከፖለቲካ እንዲሰበስቡ ነበር። ወታደራዊውን መንግስት ስጋት ውስጥ የከተቱት ስፖርት ውስጥ የነበሩት ሰዎች ናቸው። በህብረተሰቡ ዘንድ ታዋቂ ስለነበሩና ለኢሃፓ ትልቅ ድምጽ በመሆናቸው ነው። ቆይቼ ሳስበው ምንም እንኳ ውሳኔውን ለማስተላለፍ እጄ ቢኖርበትም ትልቅ ስህተት ነበር። አንዳንዶቹ እርምጃ ሊወሰድባቸው የነበረው በተሳሳተ መረጃ ነበር ይላል። Thank you.
አባቶቻችን ራስ ጨርቅ ለብሰው በባዶ እግራቸው ጋራ ሸንተረሩን በረሃን አቋርጠው ባለመርስ መትረየስ ጣሊያኑን አሳደው በጦር በጎራዴ በጋሻ መክተው የናት ኢትዮጵያን ቃል ኪዳን አንግበው በጀግንነት ወርቀው ውድዮትን ከፍለው አስረክበው ነበር ነፃ ሀገር አወርሰው ግና አሁን በእኛ ጊዜ በሃኛው ዘመን በጠባብ ዘረኛ በደላላ ምሁራን አገር ስትበተን ቁም ነገር ሳንሰራ እጅና እግር አጥፈን ገደል አፋፍኩማ አድንም ስትለን እረ እንዴት ምን በል ነስ ማይጠሩ ነጭ ሽበቱ የህዝብን ድልቅ ሰርቀው ለጠላት ማስረከብ የተካኑበቱ ደግሞም ግንቦት ሰባት የሻቢያው ቱቱላ ሞገደኛ ሳቱ የሳልባጅ ምሁራኑ ዜሮ ደናቁርቱ በባዕድ ጌቶቻቸው የተደገሰውን ጮማ እየዋጡ በደስታ ሲያውኳኩ ውስኪ እየተራጩ ከሳችን ከሞላ ኪሳችን ካበጠ የኛ ዲሞክራሲ እች ናት እያሉ እርመህ በላዎቹ ልሸጡ ሲያስማሙን ዝም ብሎ ማየቱ እኮ እንዴት ይሆናል እልቂት ሳይመጣብን እረ መላምቱ ዝምታማ ለበግ ከቶ መሽተመቻት ካራውን ስትሰው የሚምራት መስሏት መቼ ልቧ አዝኖ ሂጅ ብሎ ለቀቃት አንገቷን ገዝግዞ ስጋዋን መትሮ ጠብሶ እኮ ነው የበላት እና አሁንም ቢሆን እኛ ሳንመርጣቸው በባዳን ተመርጠው ሲደራደሩብን በህሉናችንና በጣፋንታችን ሲፈጣጠሙብን አንገት አቀርቅረን ዝም ምብለን ምናየው ልክ እንደ በጊቷ እስክንታረድ ነው አረ ጀግና አለ ባይናችን እያየነ በጀሮ እየሰማን ታሪኳ ተፍቆ አገር ስትበተን እኮ እንዴት ዝም ምን በል? በስልጣኑ ባልጎ ወገንን የሸጠው ይሄ ጉዱ ካሳ በዶላሩ ሰክሮ በመርዝ ስትንፋሱ ተውሳክ እያገሳ ፋሽስቱ ከበደ በኢትዮጵያ ህዝብ ላይ ጥቃቱን ጨመረ በግዳጅ አድምቶ ብዙ ሺህ ሰራዊት እንዳላስመተረ ዛሬም እንደገና ያንን የአገር ገንጣይ ወዳጅ ነው እያለ ሻቢያው ሳያስ ልክ እንደ ፋሽስቱ ዝንብም አልገደለ እንዲያውም ለኢትዮጵያ ባለውለታዋና አዳኛ ነው አለ። እርፍ በሉ እንግዲህ የስብሰባው ግብአት ሲፈተሽ ምስጢሩ ሴራው በግልጽ ታይቷል። ለአገር ብተና ነው አትጠራጠሩ። እረ አገር ያለ፣ እረ ጀግና ያለ፣ እረ ያመጽ ያለ እንዲህ ሴራው ሲጦፍ በከሳ ደንጸራት ሰርግና መልስ ሆኖ ተስካሯን ሊበሏት ካዲ ባንዳዎች ሽር ጉድ እያሉ ካራ ሲስሉባት መተከልላትን አንዱ አገራችንን ጨርሰን ሳናጣት ከዜጎቿ በቀር ሴራውን አክሽፎ ኢትዮጵያን የሚያድን ሌላ ስለሌላት ባይናችን እያየን በጆሮ እየሰማን እረችን ላንበላት። ከእንግዲህስ ወዲያ በአንድነቱ ኃይል በኢህአፓ ዙሪያ እንደራጅና እየታገልንላት ይልቅስ ከሞቷ ላንዴና ለሁሌም በቶሎ እናድናት። አዎ እስቲ ባካች ዜጋ ተሰባስበን ከሞቷ እናድናት። የኢትዮጵያ ህዝብ ያቸንፋል።
Yeah. Al que ya no me acabas, al que por la calle.